Gambino POA.
ሰላም ለእናንተ ይሁን። የሁድ ምሽት የጋቢና ቪኦኤ መሰናዶ አሁን ይጀምራል። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በድምጽ ምህንድስናው አብረናችሁ እናመሻለን። በኢትዮጵያ የማንበብ ባህል ከጊዜ ወደ ጊዜ እየቀነሰ መምጣቱ ምክንያታዊና የተሰከነ ማህበረሰብን ለመፍጠር እንዲሁም በእውቀት ላይ የተመሰረተ ኢኮኖሚ ለመገንባት የሚደረገውን ጥረት አዳጋች አድርጎታል። ይህን ችግር ያስተዋሉ ነዋሪነታቸው በዩናይትድ ስቴትስና በአውሮፓ የሆኑ ሶስት ኢትዮጵያውያን ባቋቋሙት ግዙፍ የተሰኘ ቴክኖሎጂ ተቋም የግለሰቦችን የማንበብ ባህል የሚያዳብር፣ ደራሲዎችን ደግሞ በቀላሉ ወጪ ስራዎቻቸውን ለአንባቢያን እንዲያደርሱ የሚያግዝ አፍሮ ሪድ የሞባይል መተግበሪያ ሰርተው አቅርበዋል። መተግበሪያው ለህፃናትና ለአዋቂዎች የሚሆኑ መጻሕፍትን በነጻ ግዢ የሚያቀርብ ሲሆን የማንበቢያ ጊዜ ለሌላቸው ደግሞ በድምጽ ተቀርጸው መስማት እንዲችሉ ያደርጋል። ዛሬ ምሽት ስመኝሽ ቆይ የቴክኖሎጂ መስራቾች ጋር ዘለግ ያለ ውይይት ታደርጋለች። በየጣልቃው ጥሩ ሙዚቃዎችንም እንገባበዛለን። እንግዶቻችን በመጀመሪያ ስማቸውን ያስተዋውቁናል።
ዳዊት ሰገን ያለሙ ባላለሁ የሶፍትዌር ኢንጂነሪንግ ባለሙያ ነኝ። ወደ ስዊዘርላንድ ከመጣሁ አንድ 10 ዓመት ሆኗል። 11 ዓመት በባዮሜዲካል ካምፓኒ ውስጥ የሶፍትዌር ኢንጂነሪንግ ፕሮጀክት ማናጀር ሆኜ ነው የምሰራው።
ነቢዩ የሴፍ ኃይለ ስላሴ ይባላለሁ። እኔ ሶፍትዌር ዲቨሎፐር ነኝ ባይ ፕሮፌሽን። የኢኮኖሚክስን ተማሪ ነኝ ከረንትሊ። በኤጁኬሽን ጋቨርንመንት ኮንትራክቲንግ እና በናንፕሮፊት ሴክተር ላይ ነው ብዙውን ጊዜ ሰራሁት።
እሺ፣ ሰላም። ስሜ ብዝነት ማሙዬ ብርሃን ይባላል። እኔም በተለያዩ የአሜሪካን ፎርቹን 500 ካምፓኒዎች ውስጥ በኢንፎርሜሽን አስ ሶፍትዌር ኢንጂነር፣ አስ ዴቨሎፐር፣ አርክቴክት፣ ማናጀር፣ ዳይሬክተር ሆኜ አገልግያለሁኝ። ከ2015 ጀምሮ ደግሞ የራሴን ዴይትራይ ግሎባል የሚባል የአይቲ ኮንሰልቲንግ ካምፓኒ አቋቁሜ በዛ ኮንሰልታንት ኢንዲፔንደንት ኮንሰልታንት ሆኜ ነው እየሰራ ያለሁት።
ሁላችሁም የመረጃ ቴክኖሎጂ ባለሙያ ናችሁ። በየግላችሁ ለረጅም ዓመታት በተለያዩ ድርጅቶች ውስጥ አገልግላችኋል። አሁን ደግሞ ግዙፍ ዲጂታል ሰርቪስ በተሰኘ ተቋም ስር ተሰባስባችሁ ነው ያገኘኋችሁና ለምን ዓላማ ነው የተሰበሰባችሁት? ዳዊት ካንተ ልጀምር።
ብዙንም እኔም ከሀገር ከወጣን ምናልባት 15 ዓመት፣ ነብዩ ከሀገር ከወጣ ከዛም ጊዜ በላይ ይሆናል ይመስለኛል። እኔ አሁን የሰባት ዓመት ልጅ ያለኝ ናትናኤል የሚባል ለልጄ ተረትን ማንበብ ፈልግ ነበረ። የአማርኛ ተረቶች መጽሐፎችን ላገኝ አልቻልኩም። እዚህ ከኢትዮጵያ ለማስመጣት ሞከርኩኝ። ከኢትዮጵያም በቀላሉ አግኝቶ ይዞልኝ ሊመጣ የሚጨረሱ አላገኘሁም ነበረ እና እኔም በኢትዮጵያ ቋንቋ የተጻፈ መጽሐፍ ከነበብኩኝ አንድ 15 ዓመት ሊሆነኝ ነው እና ያንን ሳይ እንደ ይሄ ነገር ምናልባት ለእኔ ብቻ አይደለም ይሄ ችግሩ ብዬ ለብዙንም ሳዋየው የብዙንም ችግር አንድ አይነት ሆኖ ተገኘ እና ይህንን ስናይ ምናልባት ይሄ ነገር የእኛ ብቻ ችግር አይመስለን ብለን ተወያየን ከነነብዩ ጋር። ከዛ ቀስ ቀስ እያለ ስናየው የሁሉም ሰው ችግር ሆኖ ነው የምናየው። ይህን መጽሐፍ አስልክልኝ፣ ይህን መጽሐፍ አስመጣልኝ ተብሎ ነው ማንበብ የሚቻለው ከኢትዮጵያ ውጭ ያሉ ሰዎችን። የኢትዮጵያን ሊትሬቸር ይህንን ትልቅ ካልቸር ያለን ህዝብ መጽሐፎቻችንን ማንበብ የምንችለው በትልቅ ችግር እንደ በርበሬ እንደ ሽሮ በሻንጣ ተጭኖ መጥቶ ነው። ያንን ስናየው ይሄንን ችግር በቴክኖሎጂ መቅረፍ እንዴት ያቅተናል ብለን ተነሳስተን ይህንን መጽሐፍን በዲጂታል ፐብሊሽ ማድረግ ለተጠቃሚዎችን በቀላሉ በስልካቸው እና ባላቸው በእጃቸው ላይ ባለ ቴክኖሎጂ ለማስገኘት የሚችል ሶሉሽን መፍትሄ መፈለግ አለብን ብለን ተነሳስተን የገባንበት። እንግዲህ
ኢትዮጵያ እንደ ሀገር በስነ ጥበብ እና በስነ ጽሁፍ ዘርፍ ቀደምት ከሚባሉት ሀገራት መካከል አንዷ ናት። አንተ ቅድም እንደጠቀስከውም የተለያዩ ታሪኮች፣ የተለያዩ ስነ ጽሁፍ ስራዎች አሏት። በዘርፉም ደግሞ ብዙ ባለሙያዎች አፍርታለች። ግን አሁን ካለንበት የቴክኖሎጂ ዘመን ጋር መራመድ አልቻለም እያላችሁኝ ነው እና እስኪ ያ ባለመሆኑ በዘርፉ ያስተዋላችኋቸው ችግሮች ምንድን ናቸው? ነብዩ፣ ወደ አንተ ልምጣ።
ዳዊትም እንዳለው መጀመሪያ ያው የዲስትሪቢዩሽን ችግር በጣም ትልቅ ችግር አለ። እሱ ጋር ያው በቴክኖሎጂ ባለመታገዙ ያለው የአሁን ላይ የስነ ጽሁፍ ሀብት በዓለም ዙሪያ ላሉ አንባቢያን ሊደርስ አልቻለም። አንድ ትልቁ እሱ ነው። ከእሱ ጋር ደግሞ አብሮ የሚሄደው የፐብሊሽንግ ኮስት ነው። አንድ መጽሐፍ ለማሳተም በጣም ውድ ነው። ብዙ ደራሲያን በብዙ ውጣ ውረድ ነው ስፖንሰር ፈልገው የሚጠይቀው ወጪ። በጣም ትልቅ ነው እና ግን በቴክኖሎጂ ይሄንን ፕሮብለም ይሄንን ችግር ለመፍታት ስንነሳ ኦልሞስት ኖ ኮስት ለደራሲው በቃ ምንም ወጪ አይኖርበትም ማለት ነው። ሶ ደራሲ በቃ ስለ ድርሰቱና መጻፍ ስለሚፈልገው ሐሳብ ብቻ እዛ ላይ ፎከስ እንዲያደርግ በጣም ይረዳል።
ብዙነ ደግሞ ዳንተ ለምጣ ኢትዮጵያ ውስጥ የአንባቢያን ቁጥር እየቀነሰ ሄዷል እየተባለ በተደጋጋሚ ይነገራል። ምናልባት የስነ ጽሑፍ ውጤቶች ከቴክኖሎጂዎች ጋር መራመድ አለመቻላቸው ለዚህም ጉዳት አድርሷል ብላችሁ ታስባላችሁ?
አንዳንድ ምክንያት ሊወሰድ ይችላል። በተለይ አሁን ነው አብዛኛው ሰው ስልኩ እጁ ላይ ነው ያለው። በተለይ በሶሻል ሚዲያው ላይ አብዛኛው ወጣት ኢንጌጅድ ነው። የሚያሳየን የሚነበብ እና በዚህ በሊትሬቸሩ በኩል በዲጂታል መልክ ለአንባቢው መቅረብ ቢችል የሚያነበው ሰው ያለ ይመስለኛል። ከዚህ በፊት ዋና ከተማዎች ላይ በወረቀት መልክ ታትሞ ያለውን መጽሐፍ ነው ማግኘት የሚቻለው። የህዝብ መጽሐፍት ቤቶች በየገጠር ከተማ ተስፋፍተው የሉም። በተለይ ደግሞ ይሄ የሊትሬቸር የስነ ጽሁፍ ካልቸር ባህልን ታሪክን የያዙ መጽሐፍቶች ደግሞ በብዛት በትምህርት ቤት ላይብረሪ ውስጥ የማታገኛቸው ናቸው። ስለዚህ ቢታገዝ ኖሮ በቴክኖሎጂ በኩል በዲጂታል መልክም እንደ አማራጭ ደራሲያን የስራ ውጤታቸውን ማቅረብ ቢችሉ ኖሮ የማንበብ ካልቸሩን ማምጣት ይቻላል የሚል እምነት አለኝ። ያንን ሽፍት ለማምጣትም ነው እንደ አንድ ግብ የያዝ ነው።
ዳዊት፣ ወደ አንተ ልመለስ። እንግዲህ እነዚህን ችግሮች ለመፍታት መፍትሄ ብላችሁ ያመጣችሁት አፍሮሪድ የተሰኘው የሞባይል መተግበሪያ ነው። እንግዲህ እንዳየሁት በተለያዩ ርዕሶች ዙሪያ የተጻፉ መጽሐፎች በነጻም በግዥም መልክ ቀርበዋል። ስለ ደራሲያኑ ስለ ስራቸው መረጃዎችን ተካቶበታል። ምን ያክል ጊዜ ፈጀ ይሄ ስራ? ሂደቱስ ምን ይመስል ነበር?
የመጀመሪያ ስራችን የነበረው ከደራሲያን ጋር በቅርበት መስራት እንፈልጋለን። በቅርበት ማለት እጅና ጓንት ሆነን መስራት እንፈልጋለን። ምክንያቱም ደራሲያን ከኛ ጋር መስራት ካልፈለጉ፣ አንባቢያንን እንጌጅ ማድረግ ካልተቻለ የእኛ ስራ ውጤት ትርጉም አይኖረውም። ሶስታችንም አንድ ላይ ተሰባሰብን፣ በዙም እያነጋገርናቸው ችግራቸውን የሚቀርፍ ነገር ነው ወይ የሚለውን ነገር ቫሊዴት ለማድረግ እና ያ ትልቁን ጊዜ የወሰደብን እሱ ይመስለኛል። አትሊስት 6 ወር ከዛም በላይ ወስደን ደራሲያንን በቅርበት አነጋግረን የእነሱንም አስተያየት እና ግምገማ ወስደን እነኛን ክሎ አድርገን እስካሁን ያለንበት ደረጃ ላይ ደረሰናል። አፕሊኬሽኑ በአፕል ስቶር እና በጉግል ፕሌይ ስቶር ይገኛል። እነዚህ ደረጃ እስክንደርስ አንድ አመት በላይ ወስዶብናል። ከአንድ አመት ከ3 ወር ከአንድ አመት ከ4 ወር በላይ ወስዶብናል።
እንግዲህ ኢትዮጵያ ውስጥ የብዙ በተለይ ፈጠራ ስራዎች ራስ ምታት ኮፒራይት ይመስለኛል እና ምናልባት ትንሽ ፍርሃትም ሊኖር ይችላል ብዬ አስባለሁ። እስኪ ወደ ነብዩ ልምጣና በተለይ በዚህ በኮፒራይት ጋር በተያያዘው ጉዳይ ላይ ድርጅታችሁ ደራሲዎቹ የኮፒራይት መብታቸው እንዲጠበቅ የሚያደርገው በምን መልኩ ነው?
ትክክል ነሽ። ኮፒራይት በጣም የሁሉም ደራሲ ኮንሰርን ነበረ። አሁን በኦንላይን ደራሲዎችን መጽሐፍ በፒዲኤፍ ኮፒ ተደርጎ ምናምን ኢቨን በአንዳንድ ፐብሊሽንግ ካምፓኒዎች ያለ ደራሲው ቅናም ታትሞ የሚወጡበት ሲቹዌሽኖች አሉ። እኛ መጀመሪያ ከአፕሊኬሽኑን ስናስበውም ይህንን ኮፒራይት ፕሮቴክት የማድረግ ስራ መስራት እንዳለብን ተገንዝበናል። በእኛ አፕሊኬሽን 100% የደራሲው ኮፒራይት በተጠበቀ መልክ ነው ዲስትሪቢዩት የሚደረገው መጽሐፉ። የተጠቀምነው ቴክኖሎጂ ዲአርኤም የሚባል ኢንክሪፕሽን ፕሮሰስ አለው። ሰው መጽሐፉ ዳውንሎድ ወይ የሚነበበው በእኛ አፕሊኬሽን ውስጥ ብቻ ነው። መጽሐፉ ከእኛ አፕሊኬሽን ውጭ ወጥቶ ዲስትሪቢዩት የሚደረግበት ሌላ ሁኔታ አይኖረውም።
ብዙአየሁ፣ ወደ አንተ ልምጣ። እስካሁን ምን ያክል ደራሲዎችን አሳምናችሁ ስራቸውን ማቅረብ ችላችኋል? በምን መልኩስ ነው እነዚህን ደራሲዎች የመረጣችኋቸው? የተመረጡበት መስፈርት አለው?
መጀመሪያ ላይ ቅድም ዳዊት እንዳለው የደራሲዎችን ፕሮፋይል ኮንታክታቸው ማግኘት ራሱ በጣም አስቸጋሪ ነበር እና አዲስ አበባ ላይ የኮንታክት ኦፊስ አቋቁመን እዛ አንድ ወኪል አለን። በሱ አማካኝነት አትሊስት የድርሰት ስራዎችንም በመድረክም ላይ በሚዲያም ላይ በጣም የሚታወቁ እንደነ እንዳለ ጌታን፣ ኤፍሬም፣ እነ ዶክተር በድሉን ዋን ቱ ዋን ለማግኘት ችለናል። ከነሱ ሜንሊ ያው ፊድባክ መጀመሪያ ከነሱ አስተያየታቸውን እኛ ያሰብናቸው ፕሮብሌሞች ትክክለኛ ችግሮች ናቸው ወይ፣ እነኚህ ችግሮች ደግሞ ልንፈታ ያሰብንበትን መንገድ ትክክል ነው ወይ የሚለውን ከነሱ ቫሊዴሽን ማግኘት ነበረብንና መጀመሪያ ከነሱ ጋር ነው መስራት የጀመርነው። አሁን አፍሮሪድ ላይ ወደ 10 አካባቢ የሚሆኑ ደራሲያን ስራቸውን ኦሬዲ ፐብሊሽ አድርገናል። ሌሎችም ደግሞ ቁጥራቸው ከፍ ያለ ፓይፕላይን ላይ ናቸው። ኮንትራክት ኔጎሺዬሽን እና ዲስከሽኖች እየተካሄዱ ነው ያሉት።
Today.
ተጠቃሚ ብላችሁ የምታስቡት ወይም አንባቢ ገዢ ብላችሁ ታርጌት ያደረጋችሁት በውጪ የሚኖረውን የኢትዮጵያ ማህበረሰብ ነው ወይስ ኢትዮጵያ ውስጥ ያለውን ነው? ይሄን ጥያቄ አነሳሁት እንግዲህ በተለይ የሞባይል መተግበሪያው የኢንተርኔት አቅርቦቱንም መሰረት ያደርጋል። ያከፋፈል ደግሞ ገንዘብን ለመቀበል የሚጠይቀው መስፈርትም አለ። ከነዚህ ከመሳሰሉት ጉዳዮች ጋራ ስለሚያያዝ ነው። እስኪ ምናልባት ዳዊት ወደ አንተ ልምጣ።
አንዱ በኢንፎርሜሽን ቴክኖሎጂ መጠቀም ትልቁ ነጥብ ምንድነው? ኢንፎርሜሽንን ዴሞክራታይዝ የማድረግ ተጽዕኖ አለው። ገጠርም ያለ ከተማም ያለ አሜሪካም ያለ ወይም አውሮፓም ያለ ኢትዮጵያም ያለ ሰው እኩል ሊገለገልበት የሚችል መሳሪያ ነው እና በእኛ ፍላጎት አንጻር ቢሆን ኖሮ ሁሉም ሰው እኩል እንዲያገኘው ነበር የምንፈልገው። አሁን ትልቁ ያጋጠመን ችግር ምንድነው? እነኚህ ደራሲያን ስራዎቻቸውን በእኛ ፕላትፎርም ሲያቀርቡ የተወሰኑት በነጻ እንዲነበብላቸው የፈለጉና ያቀረቡ አሉ። አብዛኛዎቹ ግን በገንዘብ የሚከፈል ወይም በገንዘብ የሚገዙ ናቸው መጽሐፍቶቹ። እና ያንን ገንዘብ መሰብሰብ የምንችለው እስካሁን ድረስ ባለው ሁኔታ በውጪ የክሬዲት ካርድ ፔመንት ሲስተም ነው እና በዛ ምክንያት አፕሊኬሽኑ ሁሉም ጋር መገኘት ቢችልም ነጻ የሆኑት መጽሐፎችን የትኛውም ሀገር ያለ ሰው ኢትዮጵያም ውጭም ያለ ሰው ማንበብ ቢችልም ለጊዜው በገንዘብ የሚገዙ መጽሐፎችን ማንበብ የሚችለው ከኢትዮጵያ ውጭ ያለ ወይም ኢትዮጵያ ውስጥም ቢሆን ኢትዮጵያ ውስጥ ያለ ግን በክሬዲት ካርድ መክፈል እና መጠቀም የሚችል ሰው ብቻ ነው። ያ ነው እንግዲህ ሊሚቴሽናችን።
ምናልባት ወደፊት ይሄ ይሰፋል ብላችሁ ታስባላችሁ?
አዎ፣ ብዙ ነገር
እዚህ ላይ መጨመር እችላለሁኝ። ያው እንደ መጀመሪያ ግብ የወሰድነው ዲያስፖራ ያለው ኮሚኒቲ እና መክፈያ የስታንዳርድ ክሬዲት ካርድ መክፈያ አቅም ያላቸውን ታርጌት ያደረግነው ያንን ነው። ጎን ለጎን ደግሞ አሁን በኢትዮጵያ የፔመንት ሲስተሙም የፋይናንሻል ህጉም ይሄ በዚህ በኢኮሜርስ አካባቢ ገና አሁን ነው እየወጣ ያለው በፖሊሲ ደረጃ እና በኢትዮጵያ ውስጥ ያሉ የፔመንት ሲስተሞችን ኢቫሉዌት እያደረግን ነው። ለምሳሌ በቅርብ ቴሌብር በኢትዮጵያን ቴሌኮሙኒኬሽን አንድ የመክፈያ አማራጭ ሆኖ ወደ ገበያ ወጥቷል። ግን እንደዚህ ኢንተግሬት ለመደረግ ገና ሬዲ አይደለም እና እነሱን እየጠበቅን ነው። ፕላስ እዛው ደግሞ ኢትዮጵያ ውስጥ ካምፓኒያችንንም ህጋዊ በሆነ መንገድ ፎርም አድርገን ኢንተግሬት ለማድረግ በዝግጅት ላይ ነን እና በቅርብ ጊዜ በኢትዮጵያም በኢትዮጵያ ያሉ አንባቢዎች በብር የሚገዙበትን ሁኔታ እናመቻቻለን።
ስለዚህ ነቢዩ ወደ አንተ ልምጣ። ደግሞ እስቲ እንግዲህ ከዚህ ቀደም ተመሳሳይ ስራዎች ሲሞከሩ አይቻለሁኝ እና ግን ብዙዎቹ እንዳሰቡት አልተለመደላቸውም ወይም አልቀጠለም። ምናልባት ከባህል ጋርም ሊያያዝ ይችላል፣ ከእውቀት ጋርም ሊገናኝ ይችላል እና ብዙም ሰብስክራይብ አድራጊ ወይም ተጠቃሚ ሳያገኙ ይቀራሉ እና የእናንተ ያሰራችሁት መተግበሪያ በትክክል ጥቅም ላይ እንዲውል እና ያሰባችሁትን ግብ እንዲመታ የተለየ ያደረጋችሁት ወይም የምታደርጉት ነገር ይኖር ይሆን?
ትክክል ነሽ። እኛ የመጀመሪያዎቹ አይደለንም እንደዚህ በዲጂታል መጽሐፍን ማቅረብ ሲጀመር። አይ ቲንክ ትልቁ ነገር እኛን ሜቢ ሰክሰስፉል ያደረገናል ብን ያሰብ ነው ፎር ዘ ሎንግ ተርም ነው ማለት ይሄ የባጭር ጊዜ ውስጥ ፕሮፊት ተገኝቶበት ባጭር ጊዜ ውስጥ ማለት ጊዜ የሚፈጅ ፕሮሰስ ነው እና ይህንን በደንብ ተገንዝበንበት ነው የገባ ነው። ሰው በሚቀጥሉት 2-3-4 ዓመታት እንደዚህ ከዛም በላይ ቢፈጅ በዚህ ፕሮሰስ ውስጥ ጸንተን በኋላ ላይ ሰክሰስፉል እንሆናለን አምነን የገባ ነው። እንዳውም አንድ ደራሲ ጋር እንደ ስናወራ ይሄ ፕሮጀክት ለእናንተ አይደለም ለልጆች እና ለልጅ ልጆቻቸው ነው ብሎናል። ግን የተለየ ነገር ታደርጋላቸው ያልሽው እውነት ነው። ይሄ ካልቸራል ሽፍት ይፈልጋል። ይሄ ኢትዮጵያ ውስጥ ብቻ ሳይሆን ማለት እንደዚህ የንባብና የቴክኖሎጂ ገና እያደገበት ባለ ኢንቫይሮንመንትም ሳይሆን እዚህ በዌስተርንም ውስጥ አሁን ገና ነው በዲጂታል የማንበብ ካልቸሩ ኦቨርቴክ እያደረገ የመጣው። ሰው ዝም ብሎ ከኛ ጋር መጽሐፍ ገዝቶ ማንበብ ብቻ ሳይሆን የአንባቢያን እና የደራሲያን ኮሚኒቲ ቢልድ ለማድረግ ላይም እንሰራለን።
ወደ ብዙነህ ልመለስ እና እስኪ እንደምትነግሩኝ ከሆነ በመጽሐፍ መልክ ታትመው የወጡትን ብቻ ወደ ዲጂታል ቅርጽ መቀየር ብቻ ሳይሆን የማሳተምም አላማ አላችሁና ራሳችሁን አሳታሚ አድርጋችሁ ትቆጥራላችሁ?
እንግዲህ አፕሊኬሽናችን ሁለት ነገር ነው ያለው። አንደኛው የደራሲያንን ሊትሬቸር በእኛ ፕላትፎርም ላይ ለአንባቢዎች ማቅረብ ሲፈልጉ የነሱን ኮንቴንት የኮፒራይትን ባስጠበቀ መልክ ሴኩሪቲን እና የተለያዩ ነገሮችን እንደገና ደግሞ ለማንበብ በድምጽ ከሆነ ደግሞ በትክክል አፕሊኬሽኑ በሚመች ለአንባቢያን ጆሮ በሚስማማ መልክ መቀናበር መቻል አለበት እና ያንን ሁሉ የምንሰራበት ዲጂታል ፐብሊሽንግ ፕላትፎርም አለን። ግን በሂደት ያው ከደራሲያን ጋር ለዚህ በቅርብ ተንሰራ በእኛ አቅም ውስጥ እስከሆነ ድረስ ያሉትን ችግሮች እናገዛለን። በተወሰነ ደረጃ አሁን ለምሳሌ የተረት መጻፍቶችን ከተለያየ ቦታ ኮምፓይል አድርገን የአፍሮሪቭ ሲሪስ ብለን ጀመርነው አለ። በሂደት ኮንቴንቱን በማዘጋጀት ማለት ነው እዛ ውስጥም ኢንቮልቭ እናደርግ ይሆናል። ባጭር ጊዜ ግን ፕላትፎርሙን ለደራሲያን አቬለብል ማድረግ የነሱን ኮንቴንት እዚህ ላይ ፐብሊሽ እና ዲስትሪቢዩት ማድረግ ለአንባቢያን ደግሞ አፕሊኬሽኑን አቬለብል አድርገን የሚያነቡበትና የሚያዳምጡበትን ጥሩ ኤክስፒሪየንስ እንዲኖራቸው ማድረግ ነው።
ነብዩ ዳንተ ለምጣ ድርጅታችሁ ግዙፍ ነው ስሙ ምናልባት የማስፋትና ሌሎች ቴክኖሎጂ ውጤቶችን የመጠቀምና ሌሎች መስራት የምታስባቸው ስራዎች ይስፋሉ?
ዳንሹ ግዙፍ ዲጂታል ሰርቪስ ነው የሚባለው። ስለተናዩ የበኛማ ማህበረሰብ ውስጥ በዲጂታል ፎርም በዲጂታል መልክ ሶልቭ ልናረጋቸው የምንችለው ችግሮችን ያለንን የአመታት ኤክስፒሪየንስ ተጠቅመን እነሱን ችግሮች ለመቅረፍ ነው ዋና ስራባችን። ስፔሻሊ አሁን ፎርኤግዛምፕል የፋይናንሻል ቴክኖሎጂ ፊንቴክ አካባቢ እዛም አካባቢ አንዳንድ ሀሳቦች አሉን። በኢኮመርስ ውስጥም ወደዛ ቨንቸር ልናደርግ እንችላለን። ለሶሳይቲም በጣም ይጠቅማል ብለን የምናስባቸውን ፕሮዳክቶች እዛ ውስጥ እንደምንገባ እርግጠኛ ነኝ።
እንግዲህ እንደ ሀሳብ ማጠቃለያ እናድርገው እና ሁላችሁም በቴክኖሎጂ ሙያ ውስጥ ለአመታት ያገለገላችሁ እንደመሆናችሁ መጠን በተለይ ለወጣቶች በዚህ ዘርፍ ስር እንዲሰማሩ ሊሆን ይችላል ወይም ደግሞ ከዓለም እኩል መራመድ እንዲችል ወጣቱ ከሙያችሁም አሁን ከምትሰሩት ስራ ጋርም በተያያዘ ለወጣቱ የምታስተላልፉት መልእክት ካለ በሱ እናጠናቅ።
በአለም ላይ የምናያቸው ነገሮች በሙሉ አጠገባችንም ሩቅም ያሉት ነገሮች ሁሉም የተሰሩት እኛኑ ከመሰሉ ሰዎች ነው እና ሁሉንም ነገር ማድረግ አንችልም፣ ግን አንድ ነገር ማድረግ እንችላለን እና ያንን ነገር አድርጉ ነው። ትዕግስቱ እስካለ ድረስ አንድን ፕሮጀክት ወይም አንድን ስራ ታጋሽ ሆነን ጊዜ ሰጥተነው እና ካለቀቅ ነው ከዛ ችግር በላይ ትልቅ ነገሮችን ሶልቭ ማድረግ እንችላለን፣ ትልቅ ነገሮችን ማሻሻል እንችላለን። ስለዚህ ለያዝነው ነገር ወይም ለምሰራው ነገር ትዕግስት ይኖረናል እና ያ ነው እንግዲህ ላስተላልፍ የምፈልገው መልእክት ይሄ ነው።
እንግዲህ የኢትዮጵያን የስነ ጽሁፍ ውጤቶች ለማዘመን ቴክኖሎጂ መሰረት አድርጋችሁ እያደረጋችሁት ስላላችሁት እንቅስቃሴ ይበል የሚያሰኝ ነው። ስራችሁ ደግሞ አድጎ ትልቅ ደረጃ ደርሶ በድጋሚ እንግዶቻችን ሆናችሁ እንደምንገናኝ ተስፋ አደርጋለሁ። ለዛሬው ግን ለነበረን ቆይታ በአድማጮች ስም በጣም አመሰግናለሁ።
እኛም እናመሰግናለን።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምጽ ምህንድስናው አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት። And then she fell down.